ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 እና በ25 በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የማክሰኞ ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበንን ለምሽቱ ያዘጋጀናቸውን ቅንብሮች እናስታውቃችሁ። ቤንሻንጉል ጉሙዝ ውስጥ ውጥረቱ እንደ ተባባሰ ይሰማል።
ይሄ መንገድ አሁን ዝግ ነው፣ አሁን ባለው ነገር ማለት ነው። እንደገና እዛ ወረዳ ላይ ግባት መግባት አይችልም ተሽከርካሪ ምንም መግባት አይችልም። አሁን ባለው ሁኔታ ከሁለት ወር በላይ እዚሁ አሶሳ ላይ ቁጭ ብለናል ማለት ነው።
እንዳልሽው አምስቱም ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮንመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል።
የቀደሙት የክልሉ ነዋሪ እንደሆኑና ከመኖሪያቸው እንደተፈናቀሉ የገለጹልን ናቸው። የተከተሉት ደግሞ የክልሉ የኮሚኒኬሽን ቢሮ ኃላፊ ናቸው። ዝርዝሩን በምሽቱ አብይ ርዕስ ይዘናል።
አሜሪካውያን ወሳኝ ነው በተባለው የአማካይ ዘመን ምርጫ ድምጻቸውን እየሰጡ ነው። ሌላው የምሽቱ ሰፋ ያለ ዘገባ ትኩረታችን ይሆናል።
ሌሎችም ቅንብሮች ይኖሩናል። ፕሮግራማችንን ብርሃን ኃይሉ ትመራለች። ኦርድሬስ ሬግስ ቴክኒሽያናችን ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። ወደ ዜና እንለፍ።
በቤንሻንጉል ጉሙዝ ከማሺ ዞን 5 ወረዳዎችና በምስራቅና ምዕራብ ወለጋ የተቀሰቀሰው ግጭት እስካሁን ሊረጋጋ ባለመቻሉ ከ300 በላይ የመንግሥት ሠራተኞች ተፈናቅለው በችግር ላይ መሆናቸውን ገልጠዋል። የክልሉ መንግሥት የተጠቀሰውን ያህል ቁጥር ተፈናቃዮች መኖራቸውን አምኖ የውስጡን ችግር ለመቅረፍ አሁንም እየሰራን ነው ብሏል። በምሽቱ አብይ ርዕስ ዘገባ ይኖረናል።
የአፍሪቃ ህብረት ሰላም አስጠባቂ ወታደሮች 4 ሶማሊያውያን ሲቪሎችን በመግደል ተወነጀሉ። ባለስልጣናት ሁኔታውን እየመረመሩ መሆናቸውም ተገልጿል። አደጋው የደረሰው የወታደሮቹ ኮንቮይ በሞቃዲሾዋ ሰሜናዊ ሁሪዋ ወረዳ በሚያልፍበት ወቅት ሲሆን በፍንዳታው አንድ የውሃ ማጠራቀሚያ ገንዳ መፈንዳቱ ታውቋል። የአይን ምስክሮች ለቪኦኤ የሶማልኛ አገልግሎት እንደተናገሩት ወታደሮች ፍንዳታውን ባደረሱት ላይ እርምጃ ለመውሰድ ሲሉ በከፈቱት ተኩስ ነው ሲቪሎችን የገደሉት ብለዋል። የሶማሊያ መንግስት የፍንዳታውን መድረስም ሆነ የሲቪሎቹን መገደል አረጋግጧል።
ዛሬ በመላ ዩናይትድ ስቴትስ የአማካይ ዘመን ምርጫ እየተካሄደ ነው። አሜሪካውያን ለህዝብ ተወካዮች ምክር ቤታቸው 435 የህግ መምሪያና ከመቶ መቀመጫዎች ሲሶ ያህሉ ለምርጫ ለቀረቡበት የህግ መወሰኛ ክንፎች እንደራሴዎቻቸውን ለመምረጥ ድምፅ እየሰጡ ናቸው። መራጮች በተጨማሪም አገረ ገዢዎችና አቃቢያን ህግም እየመረጡ ናቸው። በጆርጂያ ግዛት የመጀመሪያዋ ጥቁር ሴት ለአገረ ገዥነት፣ በሚኒሶታና በሚሽጋን ግዛቶች ደግሞ የመጀመሪያዎቹ ሙስሊም ሴት ተፎካካሪዎች ለተወካዮች ምክር ቤት አባልነት እየተወዳደሩ ናቸው። በምርጫ ውስጥ ትውልደ ኢትዮጵያ አሜሪካውያንም በስፋት ድምፃቸውን እየሰጡ ሲሆን የተወሰኑት ሀሳቦቻቸውን ለአሜሪካ ድምፅ አጋርተዋል። የፖለቲካ ተንታኝም አናግረናል። ከተለያዩ አቅጣጫዎች የተጠናቀሩ ዘገባዎች አሉ፣ በመጽሔት ይስተናግዳሉ።
ከፍተኛ ስልጣን ወዳላቸው ዲሞክራት ፖለቲከኞችና ፕሬዚደንት ዶናልድ ትራምፕን ወደሚተቹ ሀያሲያን ዘንድ ፈንጂ ልኳል ተብሎ የተከሰሰው አሜሪካዊ ዛሬ ለመጀመሪያ ጊዜ በኒውዮርኩ የፌዴራል ፍርድ ቤት እንደሚቀርብ ተገልጿል። የዋስ መብትን በተመለከተ ሊቀርብ የሚችል ጥያቄን አቃቤ ሕግ ከፍሎሪዳ ፌዴራል እስር ቤት ወደ ኒውዮርክ የተዛወረውን ተከሳሽ ሴዛር ሳዮክን በዋስ መልቀቅ አደጋ ያስከትላል የሚል መከራከሪያ ያቀርባል ተብሎ ይጠበቃል። በደቡባዊ ኒውዮርክ ወረዳ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ለዩናይትድ ስቴትሱ ጠቅላይ ፍርድ ቤት ዳኛ ሮበርት ሊበርገር በጻፉት ደብዳቤ እስከ ዛሬ የተሰበሰቡት መረጃዎች የተከሳሹን አደገኝነት እንደሚያረጋግጡና በዋስ ቢለቀቅ ደግሞ የመጥፋት እድሉን እንደሚያሰፋው አመልክተዋል። ቀድሞ በፒዛ አቅራቢነት ይተዳደር የነበረውና የፕሬዝደንት ትራምፕ ፖሊሲ ጽኑ ደጋፊ ነኝ የሚለው ተከሳሽ በቁጥጥር ስር የዋለው ባለፈው ጥቅምት 16 ቀን መሆኑ ይታወሳል።
የእስላማዊ መንግስት ነኝ ባዩ አክራሪ ቡድን ሰለባዎች የሆኑ ከ200 በላይ የጅምላ መቃብር ኢራቅ ውስጥ መገኘቱን የተባበሩት መንግስታት ድርጅት ዛሬ ማክሰኞ አስታወቀ። ከድርጅቱ የሰብአዊ መብት ጥበቃ ቢሮና በኢራቅ የተባበሩት መንግስታት ሚሽን ይፋ በሆነ ዘገባ ላይ እንደተጠቀሰው በኢራቅ ባለስልጣናትና መንግስታዊ ባልሆኑ ድርጅቶች እንደተረጋገጠው በጅምላ መቃብር ውስጥ ከ6000 እስከ 12000 አስከሬን ተገኝቷል። ወደፊትም ይህን መሰል የጅምላ መቃብር ሊገኝ እንደሚችል የተባበሩት መንግስታት ግምቱን አስቀምጧል።
በሳውዲ አረቢያዊው ጋዜጠኛ በጀማል ካሾጊ ግድያ ዙሪያ የቱርክ መንግስት በቂ መረጃ ያለው መሆኑንና ይህንንም መረጃ ምርመራው ሲጠናቀቅ ለህዝብ ይፋ እንደሚያደርግ የቱርክ የውጭ ጉዳይ ሚኒስትር መብሉት ካቡሶግሉ ዛሬ ማክሰኞ አስታውቀዋል። ሚኒስትሩ ወደ ጃፓን እየተጓዙ ባሉበት ወቅት ለጋዜጠኞች በሰጡት ቃል መረጃዎችን ለማግኘት ፍላጎት ላላቸው ለሳውዲ አረቢያም ሆነ ለሌሎች ሀገሮች ቱርክ መረጃዎቹን ለመስጠት ዝግጁ መሆኗን ነው ያስታወቁት። ጋዜጠኛው የተገደለው ባለፈው ጥቅምት 23 ቀን ኢስታንቡል ወደሚገኘው የሳውዲ አረቢያ ቆንስላ ቢሮ በሄደበት ወቅት እንደነበረ አይዘነጋም።
ባለፈው ወር አፍጋኒስታን ውስጥ ከተካሄደው የምክር ቤት ምርጫ ጋር በተያያዘ በተቀሰቀሰ አመጽ ከ400 በላይ የአፍጋን ህዝብ መሞቱን የተባበሩት መንግስታት ድርጅት አስታወቀ። በአፍጋኒስታን የድርጅቱ ልዩ ሚሽን ዛሬ ይፋ ባደረገው መግለጫ መሰረት ባለፈው ጥቅምት 10 ቀን በተካሄደው የመጀመሪያ ቀን ምርጫና በቀጣዮቹ ቀናት ዘግይተው በነበሩ የድምፅ አሰጣጥ ወቅት 56 ሰዎች ሲሞቱ 379 ደግሞ ቆስለዋል። የድርጅቱ የአፍጋኒስታን ሚሽን እንዳስታወቀው ካለፉት 4 የምርጫ ወቅቶች ይልቅ በአሁኑ ምርጫ በተቀሰቀሰ አመጽ የበለጠ ህዝብ ህይወቱን አጥቷል።
አፍጋኒስታንን በተመለከተ ሩሲያ በመታስተናግደው የጋርዮሽ ውይይት ለመካፈል እንደሚፈልጉ የታሊባን ባለስልጣናት አስታወቁ። አንድ የአማጺው ቡድን አፈቀላጤ ዛሬ ማክሰኞ እንዳስታወቀው ከሆነ ግን በዚህ በሞስኮ ውይይት የታሊባን ልዑካን በማናቸውም የአፍጋን የሰላም ወይም የእርቅ ድርድር ላይ ለመካፈል አይፈልጉም። አፈቀላጤው ዛቢሁላ ሙጃሂድ በዚሁ ገለጻቸው መቀመጫውን ቃታር ላይ ካደረገ የታሊባን ቢሮ አንድ ከፍተኛ የልዑካን ቡድን በአርብ ዕለቱ ውይይት ለመካፈል ወደ ሞስኮ እንደሚያመራ አረጋግጠዋል።
በሌላ ዜና የባህር በር የሌላት አፍጋኒስታን 200 ኩንታል የጫነ ካርጎ በመላክ ለመጀመሪያ ጊዜ ከቻይና ጋር የአየር በረራ ግንኙነት ማድረጓ ተገለጠ። የአፍጋኒስታኑ ፕሬዚዳንት አሽራፍ ጋኒ እና የቻይና ከፍተኛ ዲፕሎማቶች ዛሬ ካቡል ውስጥ የተከናወነውን ስነ ስርዓት መከታተላቸው ታውቋል። የአየር ግንኙነቱ መጀመር ወደፊት የአፍጋኒስታንን ትኩስ የፍራፍሬ ምርቶች ለቻይና ገበያ ለማቅረብ የሚረዱ ኮሪደሮችን እንደሚፈጥርም ተስፋ ተደርጓል። ከዚህ ቀደም አፍጋኒስታን የአየር ኮሪደሮቿን ክፍት ያደረገችው ከህንድ፣ ከቱርክ፣ ከካዛኪስታን፣ ከኢንዶኔዥያ እና ከሳውዲ አረቢያ ጋር እንደነበር አይዘነጋም። አድማጮች፣ ለምሽቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ማክሰኞ ጥቅምት 27 ፕሮግራማችን ነው። የምናስተናግዳችሁ አዲሱ አበበና
ቆንጂት ታዬ ነን። ያሉንን ቅንብሮች አጠር አድርገን አስተዋውቀን ወደ ዘገባዎቻችን እንሻገር።
የፈጠረብን ችግር ያው 94 አንስቶ እዚህ መጣ ማንለው ተባይ መጥቶ ወረረና ሲወረን ስናርም እስከ 96 ድረስ ታገልን። ከዛ ወዲህ ግን አስቸነፈን። ማሽን ተላከ፣ ለመንግስት ሪ ተባለ፣ ማሽን ተላከ። ማሽን ቢመጣ ምንም አልሰራ፣ ተስፋ አስቆራጭ ነው እንጂ ሊያግዘን አልቻለ።
የጣናን ሐይቅ እየወረረ ስላለው የእንቦጭ አረም አንድ የአካባቢው አርሶ አደር ከተናገሩት ቀንጠብ ያደረግነውን የደመጣችሁት ዘገባ ይኖረናል በሁለተኛው አጋማሽ ላይ።
ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ የኢትዮጵያን ምግብና ባህል ለማስተዋወቅ ያሰበበትን ዝግጅት ባለፈው ቅዳሜ አስተናግዷል። በሁለተኛው አጋማሽ ዝርዝሩን ይዘን እንቀርባለን። አሁን ወደ ምሽቱ አብይ ርዕስ እንለፍ።
ቀደም ሲል በዜናው እንደገለጽነው በቤንሻንጉል ጉሙዝ ከማሺ ዞን 5 ወረዳዎችና በምስራቅና ምዕራብ ወለጋ የተቀሰቀሰ ግጭት እስካሁን ሊረጋጋ ባለመቻሉ ከ300 በላይ የመንግሥት ሠራተኞች ተፈናቅለው በችግር ላይ መሆናቸውን ገለጡ። የክልሉ መንግስት የተባለው ቁጥር ተፈናቃዮች መኖራቸውን አምኖ የውስጡን ችግር ለመቅረፍ አሁንም እየሰራን ነው ብሏል። ጽዮን ግርማ ዝርዝር አላት።
በቤንሻንጉል ጉምዝ ካማሽ ዞን አምስት ወረዳዎች ከፍተኛ ግጭት ከተቀሰቀሰ ሁለት ወራትን እያስቆጠረ ነው። በአሁኑ ሰዓት በአሶሳ እንደሚገኙ በስልክ የገለጹልንና የመንግስት ሰራተኛ መሆናቸውን የተናገሩ ስማቸውን ለመግለጽ ያልፈለጉ አንድ ተፈናቃይ የተቀሰቀሰው ግጭት ወደ ከፍተኛ ጸብ ተቀይሮ ቀያቸውን ለቀው ከወጡ የመንግስት ሰራተኞች መካከል አንዱ መሆናቸውን ገልጸው መንገድ መተላለፊያ ከተዘጋም ሁለት ወራት መቆጠሩን ይናገራሉ።
ወደዛ መመለስ አልቻልንም። እዚህ አሶሳ ላይ ከ400 በላይ መንግስት ሰራተኛ ብቻ ከቤተሰብ ውጭ ማለት ነው ተፈናቅለን ያለ ነው። በተደጋጋሚ የሚመለከታቸው አካላትንም ብናነጋግራቸው ምንም አይነት መፍትሄ ሊሰጡን አልቻሉም። አሁን ለመመለስ ያለው መንገድ በኦሮሚያ በኩል ነው። በኦሮሚያ ገብተን ነው እንደገና እዛ ከማሺ ዞን ወረዳዎች መግባተኝም ስለሆነና ይሄ መንገድ አሁን ዝግ ነው። አሁን ባለው ነገር ማለት ነው እንደገና እዛ ወረዳ ላይ ግባት መግባት አይችልም። ተሽከርካሪም ምንም መግባት አይችልም። አሁን ባለው ሁኔታ ከሁለት ወር በላይ እዚሁ አሶሳ ላይ ቁጭ ብለናል ማለት ነው።
እኚህ ግለሰብ እንደሚሉት በክልሉና በዞኑ ተደጋጋሚ ግጭት ከተከሰተ ረዘም ያለ ጊዜ ያስቆጠረ ቢሆንም ከመስከረም ወር ጀምሮ ግን እጅግ እየተባባሰ መሄዱንና ለመኖር አስቸጋሪ በመሆኑ ከ5-8 ቀናት ጫካ ውስጥ ተጉዘው ቀያቸውን ጥለው መውጣታቸውን ነው። ከዛን ጊዜ ጀምሮ ሰዎች በመልካቸው እየተለዩ በቀስትና በመሳሪያ ይገደላሉም ይላሉ።
እንደገናም አሁን በኦሮሚያና በቤንሻንጉል በተለይ ይሄ ጉሙዝ ብሔረሰብ መካከል ያለው ነገር በጣም አሁን አስቸጋሪ የሚባል ደረጃ ላይ እየደረሰ ነው ያለው። በየጊዜ ሰው ይሞታል፣ በየቀኑ ሰው ይሞታል። ስለዚህ ከዚህ አንጻር ነው አሁን መመለስ አንችልም የሚል ነገር ነው። አሁን ትናንትና የክልሉ ሁለት አመራሮች ከዛ ተፈናቅሎትን ለማነጋገር ሞክሮ ነበሩ። እዛም ስብሰባ ላይ ምንም ተገኝቻለሁ። ይሄ ነው የሚባል መፍትሄ አልሰጡም። ለወደፊቱ ያለውን ችግር ለመፍታት ይሞክራለን የሚል ነገር ነው። ያ ሙሉ በሙሉ ስምምነት ላይ ሳንደርስ ነው ስብሰባው የተቋረጠ።
ሌሎች ነዋሪዎችም እንደሚሉት በቤንሻንጉል ጉምዝ በካማሽ ዞን ውስጥ የመንግስት ስራ የለም፣ እርሻም መታረስ አቁሟል። ነዋሪዎች በየቤታቸው ዘግተው በፍርሃት ላይ ናቸው ነው። እኚህ ግለሰብም ይህንን ያረጋግጣሉ። እነርሱ መውጣት ችለው አሶሳ ከተማ እንደሚገኙ፣ ሌሎችም ወደ ነቀምት መሰደዳቸውን ገልጸው ከቤት መውጣት ያልቻሉ ደግሞ በአንድ ላይ ተቀምጠዋል ይላሉ።
አሁን ያልወጡት እዛ መውጣት ስለማይችሉ አንድ ቤት ውስጥ ፋንታ እስከ 60 ሰው ታፍኖ ነው ያለው። ምንም አይነት የሰብአዊ እርዳታም ያላገኙ ቤት ውስጥ ታፍኖ ማለት ነው። መውጣት ከወጡ መንገድ ላይ ስለሚሞቱ አሁን ያለው ነገር ቤት ውስጥ ታፍኖ ተሰብስቦ ቀናቸውን መጠበቅ ነው አሁን ያለው።
ከዚህ ቀደም በተመሳሳይ ቤት ውስጥ ተዘግተን ተቀምጠናል፣ የውሃ የመብራትና የምግብ ችግር አለብን፣ የፌዴራል መንግስቱ ሊደርስልን ይገባል ያሉ ነዋሪዎችን አነጋግረን ነበረ። በወቅቱም የክልሉ መንግስት ጉዳዩን ለመፍታት እየሰራን ነው፣ ጥረታችንን እንቀጥላለን ብሎም ነበር። ሌላ ነዋሪ አነጋግሬ በስልክ እንዳሉኝ ግን ይህ ችግር ባለመፈታቱ እርሳቸውን ቤተሰቦቻቸውና ልጃቸውን ይዘው በአሶሳ ከተማ እንደሚገኙ ይናገራሉ።
ቤተሰብ ልጅ አለኝ ያው ቤተሰቡም ቤተሰብ አሳዳጊ ነኝ። ያው ቤተሰቦችም ደግሞ ከካማ ናቸው። በጣም መስመስ የሚያስተዳደር ነው ያለው። አሁን ድረስ ምንም የተባለ ነገር የለንም። አሁን ለእኛ የተሰጠ ነገር ስለሌለ ያለንበት ሁኔታ ላይ ግድ አሁን መንግስት አስቸኳይ ምላሽ እንዲሰጥ ብለን ነው ታየት የሰጠን ያለን።
ወደ ክልሉ የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ዘላለም ጃለታ ጋር ደውዬ ነበር። ይህንኑ ተፈናቃዮቹ የሚያነሱትን ጥያቄ አንስቼላቸዋለሁ። በቀስት የመገደልን፣ መሳሪያ አለመሰብሰብን፣ ተፈናቃዮች መበራከትን፣ የመንገድ መዘጋትን፣ በነዋሪዎቹ የሚነሱትን ችግሮች በሙሉ አንስቼ እስካሁን ለምን አልተፈታም አልኳቸው።
እንዳልሽው አምስቱም ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮንመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል። ነገር ግን አሁንም ስጋቶች መኖራቸው አይካድም። ቀደም ተብሎ ችግር በነበረባቸው ሁከትና ብጥብጥ በነበረባቸው ወረዳዎች ላይ ቅድም በምትየው ቁጥር ልክ ሰራተኞች ከአካባቢ ወጥተዋል፣ ያልተመለሱም አሉ። በቅርብ ራሱ ትላንትና የክልሉ ፐብሊክ ሰርቪስ ቢሮ ከሌሎች ሴክተሮች ጋር በመሆን እነዚህ አሶሳ እና በአሶሳ ዙሪያ ላይ የሚገኙ ከዛ ወጣን የሚሉ የመንግስት ሰራተኞችን አነጋግረዋቸዋል። ስለዚህ እየተረጋጋ ባለባቸው ወረዳዎች ለምሳሌ ፈዳል ወረዳ አሁን መግቢያው ያስቸግራል እንጂ ያሶ ወረዳ ከአንድ ቀበሌ ወይም ደግሞ ቲሚጆ ከምንላት ቀበሌ ውጪ ሌሎች ቀበሌዎች አንጻራዊ ሰላምና መረጋጋትን የነበረበት ቀደም ሲልም እንደዚህ አይነት መፈናቀሎች ያልነበረባቸው ናቸው ያሶን በተመለከተ። ስለዚህ መግቢያ መንገዱ አሁንም ባለመከፈቱ በተለይ ወደ ከማሽ የሚወስደው መንገድ ወደ በሎጂ ጋንፎ ወይም የሚወስዳቸው መንገዶች ባለመከፈታቸው ሰራተኛው ወደ ውስጥ መግባት ካለመቻሉ ባሻገር በተቻለ መጠን ይሄ ክፍተት ከተፈጠረበት ጊዜ ጀምሮ ከቅርብ ጊዜ ድረስ በተለይ ባለፈው አርብ ዕለት በክልሉ ስምስራድር የተመራ የክልሉ ከፍተኛ አመራሮች በሄሊኮፕተር ከማሽ ዞን ሄደው ያሶ ወረዳ አጋሎ ሜጢንና ከማሽ ወረዳ እንዲሁም የከማሽ ከተማ አስተዳደር የተውጣጡ የማህበረሰብ ክፍሎችን አወያይተዋል። ወደ ሰላም እንዲመለስ በውስጥ የሚያሉ ችግሮች ከዚህ በኋላ እንዲቆሙ በተቻለ መጠን ሰላምን የመንግስት አካላት በተለይ ጸጥታ አካል ብቻ ሳይሆን ያረጋግጠው እያንዳንዱ ማህበረሰብ ሰላሙን መጠበቅ መቻል አለበት። ስለዚህ ከዚህ በኋላ ምንም አይነት የሰው መፈናቀል፣ የሰው ሞትና መጎዳት፣ የቤት መቃጠል ፈጽሞ መሰማት እንደሌለበትና እያንዳንዱ የራሱን ሰላም እንዲጠብቅ የተፈናቀሉ ዜጎቻችንም ተመልሰው የተረጋጋ ህይወታቸውን እንዲመሩ ጥብቅ መመሪያ አስተላልፈው ነው የመጡት።
አቶ ዘላለም በቀስትና በሌሎች መሳሪያዎች ትንኮሳዎች የሉም ለማለት አልችልም፣ በተወሰነ ደረጃ አለ ይላሉ። ችግሩ የውስጥና ከአጎራባች ክልል ጋር ያለ በመሆኑ የውስጡን ችግር ለመፍታት ከፍተኛ ጥረት እያደረግን ነው ይላሉ። ነዋሪዎቹ ግን እንዲህ ያሉ ነገሮችን ስንሰማ ተደጋጋሚ ነው፣ ነገር ግን ከቀያችን ተፈናቅለን ኑሯችን ተበትኖ ንብረታችን ተቃጥሎ ሰዎች ተገድለውብን ከክልሉ ውጪ ባሉ ቦታዎች ላይ እንገኛለን። የምንፈልገው የፌዴራል መንግስቱን ጣልቃ ገብነትና የሰብአዊ ረድኤት እንዲደረግልንልን ነው ይላሉ። አቶ ዘላለም በበኩላቸው ይህንን ለማድረግ ደግሞ ከኦሮሚያ ጋር ባለው ችግር መንገዶች በመዘጋታቸው እሱ ችግር መቀረፍ አለበት፣ ይህንንም ለመቅረፍ ከኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ ጋር በመነጋገር ጭምር ችግሩን ለመፍታት ጥረታችንን ቀጥለናል ይላሉ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምሽቱን አብይ ርዕስ አደመጥን ሲሆን እናመሰግናለን። ለመጽሔቱ ክፍለ ጊዜ ደግሞ ያዘጋጀናቸው ዘገባዎች አሉ፣ ወደዛ እናልፋለን።
የእምቦጭ አረም በዕለት ከዕለት ኑሯችን ላይ የከፋ ችግር እየፈጠረብን ነው ሲሉ የአካባቢው አርሶ አደሮች ተናገሩ። በሙላት ኢንጂነሪንግ እና በባህር ዳር ዩኒቨርሲቲ ቴክኖሎጂ ተቋም ከ19 ሚሊዮን ብር በላይ የተሰራው የእምቦጭ ማስወገጃ ማሽን ለአገልግሎት ዝግጁ ሆኖ ባለፈው ሳምንት ተመርቋል። በምረቃው የክልሉ ርዕሰ መስተዳድርን ጨምሮ በርካታ የስራ ኃላፊዎች ተገኝተዋል። አስቴር ምስጋናው ዝርዝሩ ልካለች።
ካለፉት 8 ዓመታት ጀምሮ በጣና ሐይቅ ላይ ተከስቷል የእምቦጭ አረም። አረሙ ለሐይቁ መጥፋት ትልቅ አደጋ ይዞ የመጣ ቢሆንም የአካባቢው አርሶ አደሮች ግን በውል አልተገነዘቡትም ነበር። ውሎ አድሮ ግን ነገሩ ሲገባቸው በህልውናቸው ላይ የተደቀነ አደጋ መሆኑን ተረድተው ለማጥፋት መጣር ጀመሩ። ጠብ ያለ ነገር ግን የለም ይላሉ በማክሰኝት ወረዳ ሸጎ መንጌ ቀበሌ ውስጥ ያሉ አርሶ አደሮች ሞሃባው ተባባልና አግማስ አራጌ።
ያው የፈጠረብን ችግር ያው 94 አንስቶ ወዝ መጣ ማንለው ተባይ መጥቶ ወረረና ሲወረን ስናርም እስከ 96 ድረስ ታገልን። ወዛ ወዲህ ግን አስቸነፈን። ወዛ ወዲህ ተስፋ ቆርጠን ለህይወታችንም ሆነ ለኑሯችን ተስፋ ቆርጠን እንኳን ለኛ አልፎ እስከ በለሳ ድረስ ተስፋ የሚሰጠውን ጣና አጥፍቶታል። ማሽን ተላከ ለመንግስት ሪ ተባለ ማሽን ተላከ። ማሽን ቢመጣ ምንም አልሰራ ተስፋ አስቆራጭ ነው የሆነን እንጂ ሊያግዘን አልቻለ። አሁን አሳለ ግን ጀልባውም ሆነ ታንኳ አይገባም፣ ተዘግቷል፣ አቁሟል። 2 ዓመት አልፎ ሶስተኛውን ይዟል። ስራ አቁሟል፣ በየት ይግባ? ዘግቶታል። ወጣት አቁሟል። አሁን በረሃ ነው ሸቀል ያለ። ይህን እያወጣ ግን እዚህ እየሸጠ ለኪሎ 50 ብር 60 ብር 25 ብር እንደ አቅሙ እየሸጠ ሲተዳደር ነበር። ይሄ ሲዘገው ነው በረሃ ነው ያለ።
በማዕከላዊ ጎንደር ዞን ማክሰኝት ወረዳ ሸጎ መንጌ ቀበሌ ያሉ በሐይቁ ዙሪያ ያሉ አርሶ አደሮችን እንደ ምሳሌ ያነሳሁ እንጂ በሐይቁ ዙሪያ ባሉ 11 ቀበሌዎች የሚኖሩ ነዋሪዎች እጣ ፈንታቸው ይኸው ነው። በየደሴቱ ያሉ መነኮሳትም ጭምር አደጋው ተጋርጦባቸዋል። በታንኳ ወጥቶ አሳ ማስገር የለም፣ ውሃ ቀርቶ ከብትን ማጠጣት የለም፣ ከጣና ዳር ተቀምጦ ማዕበሉን እያዩ መንፈስን ማደስ የለም። ጫፍም መሀልም በእንቦጭ ተወሯል።
እኛ ያደግነበት እዚያው እንደልባችን እየታጠብን ከብቶቻችን እንደልባችን ሳርም እንደ ቅድም ልጁ እንደሚበለው የተለያየ መኖ ያበቅል ነበር ለከብቶች። ያንን እየተጠቀሙ እኛም እየዋኘን እየታጠብን በደህና ነገር እድገት ነው ኑሮን የነበረ። አሳይቱንም እንቦጭ ይቆጣጠራታል፣ ሙሉ በሙሉ ይቆጣጠራታል። ያው ያጠፋታል። እንቁላሏንም ሆነ ያው ዳር ስለምጥል እንቁላሏ ማለት ነው። እንቁላሏንም እንደ እንጣለች በውሉ ይቀራል እንትን ይለዋል። እንደገና እሷንም እየተሳሰረ እሷን ጉዳት ያደርሳታል፣ አሳዋን ማለት ነው።
ቅድም ሽታ ሲሉ ሰማው ልበል፣ ምንድን ነው ሽታው? ሽታ አለው እንዴ?
ሽታ አለው፣ የጠነባ ሽታ አለው። በጣም በጣም ይህን ቦጩ ስር ላይ ከሆይ ተዘፈዘፈው ስንሰራው በጣም የዘግንን ሽታ ነው አለ እና እኛንም ግበሬውንም የተወሰነውን ግበሬ ለበሽታ እየዳረገው ነው የሚገኛለ። ለከብቶ መጠጥ ግን ይህን አለ እየገላለጥ ነው አለ እና ጥቅሞ አሁንም እንቦጭ ቢይዘውም እየገለጥን እየተጠቀምንበት ነው አለ።
ለከብቶችና የጤና ችግር አያስከትልም?
ያው እንግዲህ እንቦጩ ላይ ራሱ ቅጠሉን ሲበሉት ነው እንጂ ውሃው እስካሁን አላስከተልም። አዎ ለከብቶች ችግር ያጋጥማል። አሁን እንቦጩ አዎ
ብዙ ይሞታል።
አዎ በተሎ አይሞቱም። እየለሰለሱ ከብዙ ሐኪም እዛ ደርሰው እንደገና ዛሬ ጉዳት ነው የሚደርሱ። ተሎ ግድል አያረጋችሁ።
የባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም ከሙላት ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ከ19 ሚሊዮን ብር በላይ በሆነ ውጪ የእንቦጭ አረም የማስወገጃ ማሽን በሀገር ውስጥ በመስራት ስራ ለማስጀመር ሰሞኑን ተመርቋል። የፈጠራ ባለቤቱ አቶ ሙላት ባሳዝነው እንደሚሉት ማሽኑ አረሙን ለማስወገድ አቅም ቢኖረውም በቂ ግን አይደለም እያሉ ነው።
ይህንን አረም ለማስወገድ እነዚህ ማሽኖች ብቻ በቂ ናቸው ብለን አናስብም። እንደዚህ አይነት ማሽኖች በርካታ ማሽኖች ያስፈልጋሉ ብለን እናስባለን። ሲቀጥል እነዚህ ማሽኖች እኛን እንያመረት ናቸው። ስለዚህ ኦፕሬተሮችንም ትሬኒንግ የመስጠት አቅሟለን። በቂ የመለዋወጫ እቃዎችንም አቅርበን ማሽኖች በተከታታይ ቀን ኢፌክቲቭሊ እንዲሰሩ ያስችላል ማለት ነው። እነዚህ ነገሮች መቀናጀታቸው በሀገር ውስጥ ምንድን ነው፣ አሁን ከውጭ ሀገር የመጡ ማሽኖች በስፔር ፓርት እጥረት የሚቆሙበት ሁኔታ አለ። ለኦፕሬተሮችም በቂ ትሬኒንግ ባለመሰጠቱ ምክንያት ማሽኖቹ ዱረብል ሁነው ጠንካራ ሁነው ነገር ግን ባልተገባ ሁኔታ እየተሰበሩ የቆሙበት ሁኔታ ነው ያለው።
የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ለባህር ዳር ዩኒቨርሲቲ አመራሮችም ሆነ ለፈጠራ ባለቤቱ ያስተላለፉት ነገር ቢኖር ስራው እንዳይቋረጥ አደራ ነው ያሉት።
ባለ ብሩህ አእምሮ ሙላት ባሳዝነው የተለያዩ ነገሮችን ይሞክራል። አሁን ከዩኒቨርሲቲው ጋር ተቀናጅ፣ ዩኒቨርሲቲው ከሙላት ብዙ የሚማራቸው ነገሮች ያለ ይመስለኛል። በትክክልም የኢንዱስትሪና የዩኒቨርሲቲ ትስስር የታየበት ነው። ይህ ትስስር ለእንቦጭ ብቻ ሳይሆን ለሌላም የሚያገለግል በቀጣይም በትክክል የፋብሪኬሽን ስራ እዚሁ ሀገር ውስጥ እያጠናከሩ ለመሄድ አንድ ማሳያ ጥሩ ሞዴል ነውና አጠናክራችሁ እንድትቀጥሉ የባህር ዳር ዩኒቨርሲቲም ስም ከፍ ከፍ እንዲል የሙላትም የኢንጂነሪንግ ስራ ለሌሎች አርአያ ሆኖ ሌላ ዩኒቨርሲቲው ምሁራኖች፣ ኢንጂነሮች፣ ተመራማሪዎች በአእምሯችሁ ውስጥ ያለውን እውቀታችሁን ወደ ተጨባጭ የህብረተሰብ ችግር መፍቻነት ማዋል የጀመራችሁበት ስራ ነውና እናንተም ልትመሰገኑ ይገባል።
አረሙን ለማስወገድ ከማሽኖቹ በተጨማሪ በስነ ህይወታዊ ዘዴና የአርሶ አደሩን ጉልበት በስፋት ለመጠቀም እቅድ ተይዟል ያሉት የክልሉ የደንና የዱር እንስሳት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው።
ጣናን ለማዳን በአንድ ዘዴ ብቻ ሊሆን አይችልም። ትልቁ መፍትሄ ጣና ላይ ያለውን እንቦጭ ከመከላከል በፊት ወደ ሐይቁ የሚገባው አፈር መቆም ነው ያለበት። በተደጋጋሚ ገልጸናል። በበጋ የጠፋ እንቦጭ በክረምት የሚዳብርበት ዋናው ምክንያት በዋና ዋና በሚገቡ ወንዞች ለእንቦጭ የሚሆን ምግብ ስለሚገባለት ነው እና ወደ ደጋማው አካባቢ ያለው የተፈጥሮ ሀብት ቢሰራ አፈር የተቀናጀ ስራ፣ የተፋሰስ ልማት፣ ተገቢ የቆሻሻ አወጋገድ ስርዓት፣ ስነ ህይወታዊ ዘዴ፣ የጥንዚዛ ማራቢያ ቦታዎች ማቋቋም፣ የአርሶ አደር ጉልበት በማሽንም ተቀናጅቶ ቢሰራ ይህን ሐይቅ ከጥፋት ልንታደገው የምንችልበት እድል አለን ነው።
አረሙን በማሽን የማስወገድ ስራ ሲጀመር የዩኒቨርሲቲው አመራሮች ሀሳብ አቅርበዋል።
ለማሽኖቹ ምቹ የሆነ የወደብና የመገልገያ ህንፃዎችንም መገንባት ይጠይቃል። ቴክኖሎጂው ለተፈበረኩባቸው ዓላማና መሰል ተልእኮዎች የረጅም ዘመን አገልግሎት በተሳካ ሁኔታ ይሰጡ ዘንድ በሙያቸው የበቁ ባለሙያዎችን መፍጠርና ማሰልጠንም ይጠይቃል። ዩኒቨርሲቲው የተወገደውን አረም ወደ አገልግሎት እንዲውል የምርምር ሙከራዎች በተለያዩ ባለሙያዎች እያደረገ ሲሆን አረሙን ከጥፋት ከመቆጣጠር አንጻር የሚወገደውን አረም በሰፊው ግልጋሎት ላይ ለማዋል ተጨማሪ ምርምር ይጠይቃል።
አስቴርን ለዘገባዋ እናመሰግናለን። ወደሚቀጥለው ዘገባ እናልፋለን። የአሜሪካን የአማካይ ጊዜ ምርጫ ዛሬ በመላ ዩናይትድ ስቴትስ የአማካይ ዘመን ምርጫ እየተካሄደ ነው። አሜሪካውያን ለሕዝብ ተወካዮች ምክር ቤታቸው 435 የሕግ መምሪያና ከመቶ መቀመጫዎች ሲሶ ያህሉ ለምርጫ ለቀረቡበት የሕግ መወሰኛ ክንፎች እንደራሴዎቻቸውን ለመምረጥ ድምፅ እየሰጡ ናቸው። መራጮች በተጨማሪም አገረ ገዢዎችና አቃቢያን ሕግም እየመረጡ ናቸው። በጆርጂያ ግዛት የመጀመሪያዋ ጥቁር ሴት ለአገረ ገዢነት፣ በሚኒሶታና በሚሽጋን ግዛቶች ደግሞ የመጀመሪያዎቹ ሙስሊም ሴት ተፎካካሪዎች ለተወካዮች ምክር ቤት አባልነት እየተወዳደሩ ነው። በምርጫ ውስጥ ትውልደ ኢትዮጵያ አሜሪካውያንም በስፋት ድምፃቸውን እየሰጡ ሲሆን የተወሰኑት ሀሳቦቻቸውን ለአሜሪካ ድምፅ አካፍለዋል። የፖለቲካ ተንታኝም አነጋግረናል። ከተለያዩ አቅጣጫዎች የተጠናቀሩትን ዘገባዎች ስለሆነ አባተ እንደሚከተለው ያቀርባል።
አሜሪካውያን ነገ አዲስ የሕግ መምሪያ ነው የሚኖራቸው። የዚህ የዛሬ ምርጫ ውጤት ዋሽንግተን ዲሲ ላይ ያለውን የኃይል ሚዛን አቅጣጫ ይቀይረዋል ተብሎ በብዙዎች ዘንድ እየተጠበቀ ሲሆን የትራምፕን አስተዳደር የመጀመሪያ የሥልጣን ዘመን ቀሪ ሁለት ዓመታት አዝማሚያም ሊቀይረው እንደሚችል ተተንብየዋል። ለዛሬው ምርጫ መቃረቢያ ዕለታት በተጋጋለው ዘመቻ ዋናው የቀስቃሾች ጥሪ ውጡና ድምፃችሁን ስጡ፣ በመጪ ዕድላችሁና ሕይወታችሁ ላይ ውሳኔያችሁን አሳውቁ የሚል ሆኖ ቆይቷል። በዛሬው ምርጫ ዴሞክራቶቹ ላለፉት ተከታታይ የምርጫ ዘመናት ያጡትን የምክር ቤት የበላይነት መልሰው ሊቆጣጠሩ የሚችሉበት ዕድል እንዳላቸው እየተነገረ ነው። የሕግ መወሰኛ ምክር ቤቱን ግን 51-49 ከሆነው የሪፐብሊካኑ የበላይነት የመንጠቃቸው ጉዳይ እስካሁን አነጋጋሪ እንደሆነ ነው። ለማንኛውም አሜሪካውያን አሁን በዚህች ደቂቃ በየጣቢያው እየተኮለኮሉ በከፍተኛ ጉጉት ለተያዘውና በዐይነቱም በንቅናቄው መጠንም በዘመነኛው የመካከለኛ ዘመን ምርጫ ታሪክ ውስጥ ታይቶ የማይታወቅ ለተባለ ውሳኔ አደባባይ ናቸው። ይህንን የምርጫ ዘመን ለየት ካደረጉት አጋጣሚዎች መካከል የሦስት ሴቶች ታሪኮች ጎልተው ታይተዋል። የጆርጂያ አገረ ገዢ ለመሆን በዩናይትድ ስቴትስ ታሪክ የመጀመሪያዪቱ ጥቁር ሴት እየተወዳደሩ ናቸው። ከሚኒሶታና ከሚሽጋን ግዛቶች አካባቢዎቻቸውን እየወከሉ ተወካዮች ምክር ቤት ለመግባት ሁለት ሙስሊም ሴቶች ታሪክ ለመሥራት ተቃርበዋል። በዩናይትድ ስቴትስ የፖለቲካ ታሪክ የመጀመሪያዎቹ ይሆናሉ። የዲትሮይት ሚሽጋኗ የትውልደ ፍልስጤም ወላጆች ልጅ ራሺዳ ጥላይብ እና ሶማሌ አሜሪካዊቷ የሚኒሶታዋ እጩ እንደራሴ ኤልሃን ኦማር ካሸነፉ፣ ዛሬ በሰላሳዎቹ አጋማሽ ዕድሜያቸው ላይ ያሉት ኤልሃን ኦማር የዛሬ 20 ዓመት ነው ሚኒሶታ የገቡት። ጦርና ትርምስ ሲያምሷት ከነበረች ሶማሊያ ሸሽተው እጅግ ለጋ በሆነ ዕድሜያቸው ኬንያ ይገባሉ። እዚያም ለአራት ዓመታት በስደተኞች መጠለያ ውስጥ ቆይተዋል። ስደተኛይቱ የዛሬ አሜሪካዊት እጩ እንደራሴ የሚወዳደሩት የዴሞክራቶች ጠንካራ ይዞታ ነው በሚባል ወረዳ ውስጥ በመሆኑ ሪፐብሊካን ተፎካካሪያቸውን ጄኒፈር ዚሌንስኪን በቀላሉ ለማሸነፍ እንደሚችሉ የሕዝብ አስተያየት ግምገማዎች እንደሚጠቁሙ እዚያው የሚገኘውና ኢልሃን ኦማርን ያነጋገረው ባልደረባዬ አብዱል አዚዝ ኦስማን ዘግቧል። ኢልሃን ከተመረጡ እንደ እኔ አይነቶች ወደ አሜሪካ እንዳይጓዙ የሚከለክል ፖሊሲ የሚያራምዱትን ፕሬዚደንት ዶናልድ ትራምፕን እጋፈጣለሁ ብለዋል።
እነዚህ ፖሊሲዎች በጣም አደገኞች ናቸው። ከዚች ሀገር የላቁ እሴቶች ጋር ይጋጫሉ። እኔም ወደ ዋሽንግተን የሚሄደው እንደኔው ከሚያስቡ ባልንጀሮቼ ጋር ነው። እናም ፍርሃትና መከፋፈልን ስለሚያስከትሉ ፖሊሲዎቻቸው ፕሬዝዳንቱን በተጠያቂነት እንይዛቸዋለን።
ይህንን ምርጫ የተለየ ገጽታ ያላበሱትን ሴቶች ማንነትና የፖለቲካ ዳራ ቆንጅታየ በተከታዩ ዘገባ ጠለቅ አድርጋ ታያቸዋለች።
ሁለቱም በየክፍለ ሀገራቸው የምክር ቤቶች አባል ሆነው ያገለገሉ ናቸው። የሚሽጋን ክፍለ ሀገሯ የ42 ዓመቷ ፍልስጤማዊት አሜሪካዊት ራሺዳ ትላይብ ሲሆኑ የሚኔሶታዋ ደግሞ የ36 ዓመቷ ሶማሊያዊት አሜሪካዊት ኢልሃን ኦማር ናቸው። ሁለቱም ዲሞክራቶች ናቸው። የሚሽጋኗ እጩ ራሺዳ ከሪፐብሊካኑ ፓርቲ ተፎካካሪ አልገጠማቸውም። የሚኔሶታዋ ኢልሃን ኦማር ደግሞ አዘውትሮ ዲሞክራቶችን የሚመርጠውን የክፍለ ሀገራቸውን ወረዳ በኮንግረስ ወክለው ሊያገለግሉ ነው ተስፋ ሰንቀው የተነሱት። እናም ሁለቱ ሴቶች በዩናይትድ ስቴትስ ኮንግረስ ለማገልገል ሶስተኛና አራተኛ ሙስሊም አሜሪካውያን ነው የሚሆኑት። የመጀመሪያው እንደ አውሮፓውያን አቆጣጠር በ2006 ዓ.ም የተመረጡት የሚኒሶታው ዲሞክራት ኮንግረስማን ኪት ኤሊሰን ሲሆኑ ሁለተኛው የኢንዲያናው አንድሬ ካርሰን ናቸው። ሳሊ ሃውል በሚሽገን ዩኒቨርሲቲ የአረብ አሜሪካውያን ጥናቶች ማዕከል ዲሬክተር ናቸው። እውን ይሆናል ተብሎ የሚጠበቀው የሁለቱ ሙስሊም ሴቶች ለኮንግረስ አባልነት መብቃት ስለሚኖረው አንደምታ ይናገራሉ።
The fact that these two women are being elected in this election cycle, I think it's entirely, you know, it's just a reflection of the times we live in.
እነዚህ ሁለት ሴቶች በዚህ የምርጫ ዙር መቅረባቸው ያለንበትን ወቅት የሚያሳይ ነው። ሁለቱም ሴቶች ዶናልድ ትራምፕ በሄራዊ መድረክ ላይ ብቅ ከመላታቸው እጅግ ቀደም ብለው በፖለቲካ ንቁ ተሳታፊ ሆነው የቆዩ ናቸው።
ሁለቱ ሴቶች በየበኩላቸው ከሶማሊያና ከፍልስጤም ማህበረሰብ ግጭት ሳይሆን ከአሜሪካ ውጪ ካሉ የሁለቱ ሀገሮች ተወላጆች ጋርም ሰፊ ትስስር ያላቸው መሆናቸውንና የአሜሪካ ፖለቲካ መድረክ ገጽታ እየተለወጠ መሆኑን ማሳያ እንደሆኑ ነው ሳሊ ሃውል የሚያስረዱት። ሁለቱም በቀበሌ በክፍለ ሀገርና በወረዳቸው ደረጃ ህዝባቸውን በጥሩ ሁኔታ ወክለው ያገለገሉ በመሆናቸው በዚህ ምርጫ ሲቀርቡ የህዝባቸውን ድምጽ በመሳብ በቅድመ ምርጫዎቹ ሊያሸንፉ የበቁ ናቸው ብለዋል። ሚሽጋኗ ዲትሮይት ከተማ የተወለዱት ራሺዳ ወላጆቻቸው የፍልስጤም ተወላጅ አሜሪካውያን ናቸው። እናም ራሺዳ ከፍልስጤምም ድጋፍ አላቸው ይላሉ ሳሊሃዋል።
She's from the Betanina community and that's a large population here in the Detroit area. Her father is from that community. You know, it's one of the bigger Palestinian communities that's been in Detroit for, you know, really since the 1960s. Her father was an auto worker.
ከቤታኒያ አካባቢ ማህበረሰብ የመጡ ናቸው። እዚ ደግሞ ከዚያ የሆኑ ብዙ ሰዎች አሉ። አባቷ ናቸው የቤታኒያ ተወላጅ። እንደ አውሮፓውያን አቆጣጠር ከ1960ዎቹ ጀምሮ ዲትሮይት አካባቢ የሰፈረ ሰፊ የቤታኒያ ማህበረሰብ አባል ናቸው። አባቲየው የኦቶሞቢል ኢንዱስትሪዎች ውስጥ እየሰሩ ሰፊ ቤተሰብ አስተዳድረዋል። 12 ልጆች ያሳደጉ ይመስለኛል። ራሺዳም አሁንም የሚኖሩት ልጆቻቸውንም የሚያሳድጉት ዲትሮይት ነው። ከተማውን በደንብ ያውቁታል። በማህበረሰብ ውስጥ ንቁ የፖለቲካ ተሳትፎ ሲያደርጉ የቆዩ ናቸው።
የሚኒሶታዋ ትውልደ ሶማሊያዊት እጩዋ ኢልሃን ኦማርም ሶማሊያ የተወለዱ ናቸው። እሳቸውም ተራማጅ መርሃ ግብሮችን ያነገቡ መሆናቸውን ሳሊ ሃውል ያስረዱላቸዋል።
She's similar to Rashida in that her platform is a very progressive platform. Again, you know, she wants Medicare for all, free college tuition for students.
ፕሮግራማቸው ከራሺዳ ጋር ይመሳሰላል። የጤና ዋስትና ለሁሉም፣ ለተማሪዎች ነጻ የኮሌጅ ትምህርት እንዲሰጥ ይፈልጋሉ። ብዛት ያላቸው ባለ ዝቅተኛ ገቢ ሰዎች የሚኖሩበት ወረዳ በርካታ ከዩኒቨርሲቲዎች ጋር የተያያዙ ማህበረሰቦችም አሉት። ስለዚህ የሁሉንም ማህበረሰቦች ፍላጎት አካተው ይዘው የቀረቡ እጩ ናቸው። የውጭ ሀገር ተወላጅ ናቸው። ባለቤታቸውም የውጭ ሀገር ተወላጅ ናቸው። አሜሪካ የተወለዱ ልጆችም አሏቸው።
በመሆኑም አሉ ሳሊ ሃውል የመራጭ ማህበረሰባቸውን ችግሮችና የፖለቲካ ጥቅሞች የሚወክሉ እጩዎች ናቸው።
አመሰግናለሁ ቆንጂት። በዚህ ምርጫ ላይ ትውልደ ኢትዮጵያ አሜሪካውያንም በእጅጉ ከተነቃቃው የየማህበረሰቡ አባላት መካከል ናቸው። መስታወት አራጋው ዋሽንግተን ዲሲ፣ ቨርጂኒያና ሜሪላንድ እንዲሁም ወደ ቴክሳስ፣ ጆርጂያና ዋሽንግተን ግዛቶች እየደወለች የቴክሳስን የአትላንታና የሲያትል መራጮችንም አነጋግራለች።
ስሜ የአዲስ ዘውገ ቦጃ እባላለሁ። የምሰራው ዲዛይነር ነኝ። ሲያትል ነው የምኖረው። ከብዙ ምርጫዎች ውስጥ ይሄኛው ምርጫ የበለጠ የተለየ ትርጉም ያለው ነው። በተለይ እኛ አሜሪካን ሀገር በስደት መተን የአሜሪካንን ሲቲዝንሺፕ ተቀብለን ለምንኖር ሰዎች፣ ምክንያቱም በአሁኑ ጊዜ ምርጫው የሚደረገው በዲሞክራትና በሪፐብሊካን ብቻ ሳይሆን በሀገሪቷ ጸባይ፣ እንደውም ፕሬዚደንት ኦባማ ባለፈው ካራክተር ኦፍ ዘ ካንትሪ ያለው እንዳሉት ማለት ነው። የሀገሪቷን ውስጥ ያሉ ጥያቄዎች ለምሳሌ እንደ ኢሚግሬሽን አይነት፣ የጤና፣ ንግድ ከዚህ በፊት የምናውቃቸውን መንገዶች ስተው አሁን በጣም የተለየና ሀገሪቷን ወደ ሌላ አይነት መንገድ የሚወስዳት ሁኔታ ላይ ያለበት ጊዜ ስለሆነ በተለይ ለኛ ደግሞ አሜሪካ የሁሉም ሀገር ነች ብለን በምንኖር ሰዎች ይሄ ድምጻችን የምናሰማበትና አሜሪካንን ትልቅ የሚያደርጋት ነገር ኢሚግሬሽን አንዱ መሆኑን ለምናሳይበት ጊዜ ነው ብዬ ስለማስብ ትልቁ ምርጫ ነው ብዬ ነው የምገምተው።
የትኛውን
ሳይኔ ዲሞክራት ነኝ እኔማ።
ይህም ድብብ ባላለሁኝ ከአትላንታ ነው። ለእኔም ሆነ ለኢትዮጵያዊ ዲያስፖራ የሚሰማኝ ስሜት አንድ አይነት ነው። ያ ምንድን ነው? በአሜሪካን ሀገር ስንኖር ሁላችንም መብታችንም ግዴታችንንም አውቀን መኖሩ ጠቀሜታ አለው ብዬ አምናለሁኝ። በዛ መሰረት የኔ መብት የሆነውን ነገር በማወቅ ለመጠቀም መቻሌ ትልቅ እድል ነው ብዬ ነው የማምነው እና የኔ ፓርቲሲፔሽን ለውጥ ያመጣል ብዬ አስባለሁኝ እና ለሌላውም ኢትዮጵያዊ ዲያስፖራ ቢሆን እኔ ባለሁበት ስቴትም በጓደኝነትም ቢሆን ያለኝን ስሜት የምገልጸው ምንድን ነው ያለንን መብታችንን እንጠቀምበት። ይህ እኛ የነዋሪነት የዜግነት ዜጋ የአሜሪካ ዜጋ እድል ተጠቃሚዎች ከሚያደርገን ነገር አንዱ ነው እና ይህንን እድል ተጠቅመን ሁላችንም የመምረጥ መብታችንን ወተን እንድንመርጥና እንድንጠቀምበት ነው።
ስሜ ተፈራ ህሉ እባላለሁ። የምኖር በዋሽንግተን ዲሲ ነው። ኮሚኒቲውም በዚህ በምርጫ በሚኖርበት ጊዜ በጣም ትኩረት ሰጥቶ ተሳትፎ በጣም ጨምሮ ለኢትዮጵያውያኖች እንደምንም ደግሞ ለአፍሪካንስ የምንረዳበትና የምናግዝበት መንገድ መጀመርና መሰራት አለበት። ለሱም ጊዜው ሩቅ አይደለም። እርግጠኛ ነኝ ሰውም እየገባው ይመጣል ብዬ አስባለሁ። ምክንያቱም አሁን ያለው የኢሚግሬሽኑ ስንመለከት ሌላ አንድ ችግር ነው። የማህበራዊንም ስንመለከት አንድ ችግር ነው። ኢኮኖሚውም በተለይ በዲኤምቪው አካባቢ የምንኖር ከእንደሚሰራው የማግኘት ነገር የለም። በአብዛኛውም ደግሞ ሰርቪስ ሴክተሩ ወይም አገልግሎት የሚሰጠው ላይ ግለሰቦች በፈጠሩት ነገር ላይ ነው። ስለዚህ መብታችን አስከብሮ ለሚሰራው ስራ አስፈላጊውም ተከፍሎ ከዛም በኋላ ደግሞ እዚህም ኑሯችን አስተካክለን እንደዚህ ደግሞ በሀገር ቤትም ያለውን ቤተሰቦቻችንና ደግሞ አልፈን ተርፈን ሀገራችንም ለመርዳት ያግዛልና በተለይ ኮሚኒቲው በእውነት ትልቅ ስራ ሊሰራ ይገባል። በተለይ ብዙ አመት እዚህም የኖሩ ሰዎች በፖለቲካውን በደንብ የሚያውቁ ሰዎች በእውነት ጠጋ ብለው ማህበረሰቡን ማማከር ንቃተ ህሊናውንም መጨመር አለባቸው ብዬ አስባለሁ።
ስሜ ሳኒኮ አንዲሳ ተመስገን እባላለሁ። የምኖረው ዳላስ። የምሄደው ለመምረጥ ዲሞክራትን ነው የምደግፈውም ምክንያቱም ለሀገራችንም ለሁሉን ነገር ያው ሰፖርት ለማድረግ እነሱም ለመደገፍ ነው የሚሄደው። ያለው አቋማቸው ያለው ፖለቲካ እንትናቸው ጥሩ ስለሆነ ለእኛ ለኢሚግራንት ለኢትዮጵያን ለሁሉን እንትን እዚህ ለምንኖረው ኢትዮጵያኖችም ጥሩ ሰፖርት ስለሚያደርጉ።
ሼክስፒር ፈይሳ ሲያትል ዋሽንግተን። ትልቅ ትርጉም አለው ለእኔ ብቻ ሳይሆን እዚህ ለምንኖር ኢትዮጵያውያንም ሆነን ኢትዮጵያዊ ላልሆነን ዜጎች በጣም ትልቅ ቦታ አለው። በተለይ ደግሞ አሁን ያለው መንግስት የሚያካሄደው ይሄ የኢሚግሬሽን ወይም የስደተኞች ጉዳይ ላይ በተመለከተ እኛን በቀጥታ ስለሚነካን እጅግ ያሳስበናል። የምርጫው ውጤት እኛን እንግዲህ በቀጥታ ይነካል ማለት ነው። ለእኔ በግሌ የህግ ባለሙያ ነኝ። በዚህ ጉዳይ ደግሞ ከእስራኤልም ጋር በቀጥታ የሚገናኝ ነው። እዚህ ሀገር ብዙ አመት ነው የኖርኩት። ከ25 አመት በላይ ኖር ያለው ቤተሰብ አለኝ፣ ልጅ አለችኝ እና ለልጄም ደግሞ የወደፊት የሀገሯ ሁኔታ የሀገሯ ፖለቲካ እሷንም በቀጥታ ስለሚነካ ይሄኛው ምርጫ እና የዚህ ምርጫ ሂደት እና ውጤት እጅግ ከሌላውም ጊዜ የበለጠ ያሳስበኛል ማለት ነው። እዚህ ብዙ አመት ብንኖርም እንደ ራሳችንን እንደ እንግዳ አድርገን ነው የምንቆጥረው። ወይም ደግሞ የዚህ ሀገር ፖለቲካ ወይም ፖለቲካ ውጤቶቹ እኛን አይነካንም ብለን ስለምናስብ ብዙዎቻችን እንሰራለን፣ ቤተሰቦቻችንን እንረዳለን። ሌሎቻችንም ደግሞ ብዙ ችግር አሳልፈን እዚህ ስለደረስን ከፖለቲካው ርቀን ነው ራሳችንን የምናቆየው። ያ ትክክል አይደለም። ኢትዮጵያውያኖች እዚህ እስካለን ድረስ ጎብኚዎች አይደለንም። እዚህ እየኖርን ያለ ነው። እዚህ ሀገር የሚሆነው ነገር እያንዳንዱ ነገር እኛን በቀጥታም ሆነ በተዘዋዋሪ ይነካናል። ይሄ ደግሞ ትልቅ መብት ነው። አሜሪካ ውስጥ ምናልባትም ከሁሉም መብቶች ይልቅ ብዙ ሰዎች የታገሉለት የሞቱለት መብት ነው። እኛም እዚህ እንድንሆን ያደረገው እንደዚሁ ይሄ ምርጫ በዚህ ባለው የፖለቲካ ሂደት ነው እዚህ ያለ ነው እና ብዙ ሰዎች ደግሞ ለዛ መስዋዕትነት ከፍለዋል። በተለይ ደግሞ እኛን የሚመስሉ ጥቁሮች ይሄ ጊዜ እንዲመጣ ሁላችንም በእኩልነት ምርጫ ውስጥ እንድንሳተፍ፣ ሴቶች፣ ጥቁሮች፣ እንደኛ ያሉ ስደተኞች ከሌላ ሀገር መጥተው ዜጋ የሆኑ ሁሉ እንዲሳተፉ ብዙ መስዋዕትነት ስለተከፈለበት ይህንን እያሰብን ሁላችንም የዚህ ሂደት አካል መሆን አለብን ብዬ ነው የምመክረው።
አመሰግናለሁ መስታወት። ለመሆኑ ይህ የአማካይ ዘመን ምርጫ ምንድን ነው? የዛሬውስ አካሄዱና አዝማሚያው ወዴት ነው? በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ብሩክ ኃይሉን ለትንታኔ ጋብዣለሁ። መስመር ላይ ናቸው።
እሺ፣ አመሰግናለሁ። ይሄ ሚድተርም ኢሌክሽን ነው የሚባለው በእንግሊዝኛ፣ የመካከለኛ ምርጫ። እሱ ምን ማለት ነው? አንድ ፕሬዚደንት የሚመረጠው ለአራት አመት ነው። አሜሪካን ሀገር ምርጫ የሚደረገው በየሁለት አመቱ ነው። ታችኛው ቤት ሀውስ ኦፍ ሬፕሬዘንታቲቭስ ተወካዮች ምክር ቤት በየሁለት አመቱ፣ ሴኔት በአመቱ ሆኖ አንድ ሶስተኛው በየሁለት አመቱ ይደረጋል።
የህግ መምሪያው እንደራሴዎች የሚመረጡት ለሁለት አመት ነው። የህግ መወሰኛ ምክር ቤቱ አባላት የሚመረጡት ለስድስት አመት ነው።
ትክክል። ነገር ግን መቶዎቹ ሴናተሮች በአንዴ አይገቡም፣ በአንዴ አይወጡም። ፐርፐስሊ በደንብ የአሜሪካ ህገ መንግስት አባቶች ህገ መንግስቱን ሲያረቁ ስልጣን እንዳይከማች በሚል ያንን ለመከላከል ሴኔት በጣም ጠንካራ እንዳይሆን አንድ ሶስተኛ በየሁለት አመቱ ይመረጣሉ እና ዘንድሮ ለአንድ ሶስተኛው ቦታ ከመቶም አንድ ሶስተኛ ቦታ ይሆናል ይመረጣሉ ማለት ነው። ለነገሩ ዘንድሮ 33 ወንበር ብቻ አይደለም። ምክንያቱም አይ ቲንክ ሚኒሶታ እና ሚሲሲፒ ስፔሻል ኢሌክሽን ይባላል። ሁለቱ የነበሩ ሴናተሮች በገጠማቸው አንዳንድ ጉዳይ፣ አንደኛው በስካንዳል ከስልጣን በገዛ ፈቃዳቸው ስለለቀቁ እነሱ ተጨማሪ የምርጫ ቦታ ሆነው አይ ቲንክ 35 ወንበር ወይ 35 ሴናተሮች ይሮጣሉ ማለት ነው።
በጆን ማኬን ቦታስ አይሞላም በዚህ አመት። የአሪዞናም እንደዚሁ ክፍት ነው ማለት ነው።
አዎ ጄፍ ፍሌክስ ለነገሩ ዲው ነው። ሁለተኛ አልሮጥም በሚል ሴናተር ጄፍ ስጠዋል። የጆን ማኬን ግን ኖ ሩጫ የጆን ማኬን ሰው በአፖይንትመንት ተመድቧል ነው ምለው
ተተክቶላቸዋል። እሺ
ይሄን ይመስላል
እንግዲህ። በተመሳሳይ ሁኔታም በዚህ በአማካይ ዘመንም ሆነ በዋናው በየአራት ዓመቱ በሚካሄደው ፕሬዚደንታዊ አጠቃላይ ምርጫም ላይ የተለያዩ ለውሳኔ ሕዝብ የሚቀርቡ አጀንዳዎችም እንዳሉ ይታወቃልና በዚህም ዘመን በዛሬው ምርጫ ላይ በየግዛቱ የሚቀርቡ እንደዚህ አይነት የውሳኔ ሀሳብ የሕዝብ ውሳኔ የሚጠይቁ ጉዳዮች ይኖራሉ?
አዎ ይኖራሉ፣ ብዙ ጉዳዮች ይኖራሉ። በሚታክት ሁኔታ ነው። በተለይ ስቴት ደረጃ ስንወርድ በመቶ የሚቆጠሩ ህግጋቶች የሚታጠፉ የሚጠናከሩ ቶታሊም አነልድ ማለት
የሚሰረዙ
ይሄ ሁሉ ይኖራሉ። በፌዴራል ደረጃ ግን ያው ስራው ይቀጥላል። አዲስ ተመርጠው የሚገቡ ሰዎች ስራቸውን ይቀጥላሉ። በስቴት ደረጃ ግን እንደው ትንሽ ለአድማጮች ለየት እንትን ለማለት የአሜሪካን ሀገር ህብረተሰብ ምን ያህል ነጻነቱ ገደብ የለሽ መሆኑን ለማሳየት ያህል ለምሳሌ በስቴት ደረጃ ሁለት ስቴቶች ማሪዋና ማለት ይሄ
እጸፋሪስ ማለት ነው፣
እጸፋሪስ በሀገራችን ባህላዊ ቋንቋ በቃ ህጋዊ ይሁን እንደ ሲጃራ፣ እንደ ሱረት፣ እንደ ሲጋራ ከየተወሰኑ ሱቆች አሉ። እዛ ሄዶ ይገዛ ህጋዊ ይሁንና አንድም ሰው ኪስ ውስጥ ቦርሳ ውስጥ ቢያዝ የተወሰነ ግራም በታች ከሆነ በግ እንዳይቀጣ፣ ይህንንም ብናደርግ ክራይምን ማለት ወንጀልን እንከላከላለን በሚል ነጥብ ተነስተው ኦሬገን፣ ካሊፎርኒያ ነው ቀድሞ ይሄን የጀመሩ። አሁን ብዙ ስቴቶች ወደዛ እያመሩ ነው እና ሁለት ስቴቶች ላይ ለምሳሌ ይሄ ለህግ ቀርቧል ማለት ነው።
እና
እንዳቁሳ ነው አንደኛው።
እና ከዛ በተረፈ ደግሞ የግዛቶቹ ጠቅላይ ገዢዎች፣ የየአካባቢ ስልጣናት፣ አቃቢያነ ህግ እንደዚሁ ለምርጫ የሚቀርቡበትም ጊዜ ነው።
አዎ በሚገባ ገቨርነሮች እንዲያውም በርከት ይላሉ። ዘንድሮ ገቨርነር ምርጫ በርከት ይላል። ከዛ ውስጥ በጣም ትኩረትን የሳበው ጆርጂያ የሚካሄደው ፉክክር ነው። ለመጀመሪያ ጊዜ አንድ ጥቁር ሴት የጆርጂያን ስቴት ወክለው ይወዳደራሉ። እሳቸውም ስቴሲ አብራምስ የሚባሉ በጣም ጥይት በጣም ጎበዝ የሆኑ ሴት ናቸው እና በጣም ኮንሰርቫቲቭ የሆነው ዲፕ ሳውት በጣም ደቡብ የሆነው አክራሪ ዘረኝነትም በሰፋ ባለ ሁኔታ የሚታይበት ስቴት በጣም በጥሩ ሁኔታ ይዘዋል እና የማሸነፍ እድልም ሊኖራቸው ይቻላል ተብሎ ነው የሚገመቱ። አቶ ሰለሞን ዛሬ ሌሊት ነው የምናውቀው። እንግዲህ
አሁን ፕሬዚደንት የቀድሞ ፕሬዚደንት ባራክ ኦባማም እዛው ትናንትናና ከትናንትና ወዲያ ተገኝተው ለእሳቸው ቅስቀሳ ሲያደርጉ ነበረ እና አሁን የተናገሩትን ተናግረዋል። እሳቸው ምን ያህል ጠንካራ ብቃት ያላቸው እጩ እንደሆኑ ለግዛቲቱ ገዥነት። ዶክተር ብሩክ እስቲ በአጠቃላይ ወደዚህ ዘመን ምርጫ እንሂድ። ፕሬዚደንት አይመረጥም መቼም በአሁኑ ጊዜ። ቀደም ሲል እንደገለጹት እንደራሴዎች፣ አገረ ገዢዎች እና ሌሎችም ስልጣናት ላይ ያሉ ሰዎች ናቸው ለምርጫ የሚቀርቡት እና በአጠቃላይ ሲመለከቱት ምንድን ነው ትርጉሙ የዘንድሮው የአማካይ ዘመን ምርጫ? ሰውም በጣም የተነቃቃ የተጋጋለ ሁኔታ ላይ ይመስላል ከሌላዎቹ የአማካይ ጊዜዎች ምርጫ በተለየ ሁኔታ።
ይሄ ቁልፍ ጥያቄ ነው። ትክክል። ይሄ የመካከለኛው ምርጫ አንድ ፕሬዚደንት ሁለቱን አመት ጨርሶ ሁለት አመት ይቀረዋል። ለነገሩ 22 ወራቸው ነው። አሁን ያሉት ፕሬዚደንት ዶናልድ ትራምፕ ናቸው። በመካከለኛ በሚድተርም ምርጫ ነው የአንድ ፕሬዚደንት የሁለት አመት የስራ ተግባራት ይደሎ የሰየው ያሰኛል ወይስ አካሄዱ ትክክል አይደለም በሚል ህዝብ አቋም የሚወስድበት ህዝብ የሚቀጣበት ወይም ቀጥል በዛው አጥልቀንልሃል የሚል ማሳያ እንደ ባሮሜትር ተደርጎ ነው የሚወሰደው። እና ዘንድሮውን ምርጫ በጣም ልዩ የሚያደርገው ፕሬዚደንት ዶናልድ ትራምፕ ከተመረጡ በኋላ ይሄ የአሜሪካ ህብረተሰብ ብዙ ብዙ ውጣ ውረዶች ውስጥ ገብቷል፣ እየገባም ነው። የእሳቸውም የአመራር እውቀት ችሎታና አካሄዳቸው በብዙዎቹ አስተያየት እንደሚሰጠው በተለይ ከግራና ተራማጅ ኃይሎች በታኝ የሆነ ዲፊሲት ማለት ነው የሚበትን አገርን የሚበታትን የአገርን ችግሮች የሚያጎላ ሰብአዊ መብት የማያከብር ዘረኝነት ላይ የተመሰረተ የመሳሰሉት ጉዳዮች ተነስተው ህዝብ በጣም እያጨቃጨቁ ይገኛሉ እሳቸው ስልጣን ከያዙ ማግስት ጀምሮ። እና አሁን የህዝቡ ምርጫ ድምፅ ሲሰጥ የምርጫ ውጤቱ እንደ ባሮሜትር የሚያሳየው ወይ የእሳቸውን አካሄድ ይደግፋል ማለት ነው ወይ ይቃውማል ማለት ነው። በዛሬ ዕለት ምርጫ ነው የህዝቡን ስሜት የማጆሪቲውን የአብዛኑን የአሜሪካ ህዝብ ስሜት የእሳቸውን አካሄድ ይደግፋል ይቃውማል የሚለውን ስለሚያሳይ ለዚህ ነው ቁልፍ ምርጫ የሚባለው ሚድተርም ኢሌክሽን በአሜሪካ ፖለቲካ ታሪክ።
እና ምን ይጠበቃል ዶክተር ብሩክ ከዚህ ምርጫ ብለው ያስባሉ?
ምን ይጠበቃል እንግዲህ ከማን አኳያ ነው እንግዲህ መልሱ የሚሆነው።
ምን ማለት ፈልጌ ነው ጥያቄን ትንሽ በሌላ መልክ ላቅርብና በሁለቱም ወገን ያሉ ቀስቃሾች በተለይ ደግሞ ፕሬዚደንት ዶናልድ ትራምፕም ሆኑ የቀድሞው ፕሬዚደንት ባራክ ኦባማ ሰውን ውጣ 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 እያሉ ሲቀሰቅሱ ነበር ሰሞኑን የየራሳቸውን የአጀንዳ ሐሳቦች ነጥቦች እያነሱ ሲናገሩ ነበረ በየቦታው። እና እርሶ እንደው ከገመገሙት እንደ ፖለቲካ ሳይንስ ምሁር አጥኚ እስካሁን ድረስ እንደ ገመገሙት ቅድም ካነሷቸው አጀንዳዎች አኳያ ቅድም ካነሷቸው ነጥቦች አኳያ ምን ይመስሎታል የዘንድሮው ምርጫ ውጤት? የሰውስ ወደ ምርጫ ጣቢያ ለመሄድ መነሳሳት ምንድን ነው?
በጣም ጥሩ። ይሄ ነው በማይባል ሁኔታ የዘንድሮ ምርጫ ምንኛ ያስታውሰኛል። ይቅርታ መሰለ አቶ ሰለሞን 2008 ፕሬዚደንት ኦባማ ምረጡኝ ብለው ለፕሬዚደንት ምርጫ የተወዳደሩበት ልክ የዛሬ ስንት አመት መሆኑ ነው? 2008 የዛሬ አስር አመት ልክ የዛሬ አስር አመት አሜሪካ ለመጀመሪያ ጊዜ ያልተለመደ ጸጉረ ልውጥ ልበልህ በሜንስትሪም አስተሳሰብ ጥቁር የሆነ ሰው ለየት ያለ ለምርጫ እያሸነፈ መጥቶ እዛ ደረጃ ሲጠርስ ይሄን ሰውዬ ለማቆም ወይ ለመደገፍ በሚል ትግል ውስጥ ህብረተሰቧ የአሜሪካ ህብረተሰብ ተከፋፍሎ ሲቧቀር ተከፋፍሎ ሲነታረቅ ያንን የሚያስታውሰኝ እዛ ደረጃ ነው የደረስነው። ይሄ ነው የማይባል ሰው ነው አሁን ኤርሊ ቮቲንግ በሚሊዮን በአሜሪካን ሀገር መብት አለ። በስራ አኳያ ዛሬ ብቻ አይደለም ምርጫው። ዛሬ ለምሳሌ ስራ የተመደበ ሰው ቢኖር ወይም ከሀገር ውጭ ቢሄድ እርሊ ቮቲንግ በቀደም ብሎ ድምፅ መስጠት ይቻላል፣ በግንባርም በፖስታም ምልኮ። እኔም ራሴ ለምሳሌ ልጄን ይዤ ቀደም ብዬ ነው የመረጥኩት፣ ዛሬን ሪስክ ላለመውሰድ ማለት ነው፣ አለመሄድ መብቴን ለመጠቀም። እና ይሄ ሁሉ ሲደመር አቶ ሰለሞን እስካሁን በሚሊዮን የሚቆጠር አሜሪካዊ ነው ከአጥናፍ ድምፅ እየሰጠው ኦሬዲ ዛሬን አልጠብቅም ብሎ ማለት ነው።
ከ35 ሚሊዮን በላይ ሰው ድምፁን ሰጥቷል ቀደም ብሎ ባለው ጊዜ።
ትክክል። ይሄ አንፕሬሲደንትድ ይባላል። ትክክል። ይሄ እንግዲህ በኦባማ ጊዜ 62.3 ድምፅ መስጠት ከሚችሉ አሜሪካ ህዝብ መካከል ነው ድምፅ የሰጠው። አሁን የእሱን ሊስተካከል ሊበልጥ የሚችላል ነው የሚባለው። እና ይሄም እንግዲህ ባለው የፖለቲካ ሁኔታ ነው። ባለው ፖለቲካ ሁኔታ ማለት የትረምፕ ፖሊሲ ባለው ይቀጥል ወይስ ይህን ሰውዬ የሚያካሂዱት እርምጃና አካሄድ ሀገራችንን እየበተነ ነው፣ ከዓለምም ጋርም ቁርሾ ውስጥ እያስገባን፣ አሜሪካ ራሷን አይዞሌት እያደረገች ስለሆነ ያንን ሪቨርስ ማድረግ አለብን፣ ዲሞክራቶች እንደገና ስልጣን ላይ መምጣት አለባቸው፣ ወይስ ሪፐብሊካኖች ይቀጥሉ የሚለው ሁኔታ ትልቅ ዲቤት ክርክር በመሆኑ የተነሳ በጣም በጣም ይሄ ነው የማይባል ትኩረት ሊስብ የቻለው በዚህ የተነሳ ነው ብዬ ነው ማጠቃለል የሚችለው በአጠቃላይ አሉ እዚህ አጋጣሚ።
እሺ ዶክተር ብሩክ እንግዲህ አሁን ምርጫው እየተካሄደ ነው በመላ ዩናይትድ ስቴትስ ሁሉም ጣቢያዎች በዚህ ሰዓት ላይ ክፍት ሆነው ድምፅ እያስተናገዱ ናቸው የሰውን እርስዎም በቅርብ እንደሚከታተሉ ታውቃለሁኝ የዚህን ምርጫ ሂደት ውጤቱ ትርጉሙ ምን እንደሚሆን በመጪው ጊዜ ላይ ያለው ጫና ምን እንደሚሆን ደግሞ ተመልሼ አነጋግሮታለሁኝ።
እዚህ ላይ አንድ ነጥብ ጨምር መቼም ህንድ በመጠቀም ነው እዚህ ነዋሪ ለሆኑት ወንድምና እህቶቻችን ኢትዮጵያ አሜሪካኖች፣ ያው ኤርትራኖችም ወንድምና እህቶቻችን ያው ቅርበትም ስላለን ዶንት ቴክ ኢት ፎር ግራንትድ ይባላል። መብትን ዝም ብሎ ወደ ጎን ማድረግ የሚገባ አይመስለኝም ለማለት ነው። ያንዳንዷ ድምፅ ዋጋ አላት፣ ዋጋም ታስከፍላለች። ነገ ቅር የሚሉት ተወዳዳሪ ስልጣን ላይ ቢመጣ ምን ነው ድምፅ አልሰጠሁ ነው የሚባለው። ድምፅ ይሰጥ እኮ ለውጥ ሊያመጣችን ነበር። እና አሁን እዚህ ላይ አንድ ነጥብ ማንሳት ፈልጋል። ዋሽንግተን ዲሲ ለውድ ኢትዮጵያ አድማጮች ዋሽንግተን አሉ ወጥተው ድምፅ መስጠት ነው። በነገሩ ሴትዮዋ ሜሮ አንተም ታውቃታለህ፣ ኢንተርቪው ነው ሳታረጋት አትቀርም የመሳሰል ታወቀች ሴት አለች። እድሏ የመመረጥ እንደገና እድሏ ሞሬል በጣም ጥሩ እድል እንዳላት ነው የሚገለጸው። ይህን ምለው ምንድን ነው በኢትዮጵያኖች ድጋፍ ጥሩ እንደተራመደች የዛሬ 4 ዓመት ሁላችንም እናውቀው ስለሆነ ክብረት፣ መተባበር፣ አንድ ላይ መቆም፣ አንድን ሰው ላይ መደገፍ በተበታተነ ሁኔታ ሳይሆን ለውጤት ያበቃል ለማለት ነው። የዛሬ 4 ዓመቱን ግንዛቤ በመውሰድ ይህንን አስተያየት ለመስጠት ነው። መልካም የምርጫ ቀን። አቶ
እንግዲህ ጥሪዎ ኢትዮጵያውያን፣ ትውልደ ኢትዮጵያ ሁሉ በያሉበት ቦታ መብታቸውን ተጠቅመው ወደ ምርጫ ጣቢያ እንዲወጡና ድምፃቸውን እንዲሰጡ ነው እየጠየቁ ያሉት። ይህንኑ መልእክት አስተላልፋለሁኝ። ዶክተር ብሩክ እግዜር ይስጥልኝ፣ አመሰግናለሁ። ደህና አምሹ።
እኔም አመሰግናለሁ። በሰላም አምሽል።
ለተጨማሪ ትንታኔና ለምርጫ ውጤት ትርጉም ደግሞ ይዣቸው እመለሳለሁ። የምርጫው ሂደት እንደቀጠለ ነው።
ሰሎሞን፣ አንተንም እንግዳህንም ስለ ዝግጅቱ እናመሰግናለን። ይህንን ቅንብር ካዘጋጀ በኋላ ያገኘሃቸው ተጨማሪ መረጃዎች ካሉ ታካፍለንና እንሸኝሃለን። በተለይ እስካሁን ያለው ሂደት የጸጥታው የደህንነቱ ጉዳይ ያለ እክል እየተከናወነ ነው ወይ? ያገኘኸው መረጃ አለ?
አሁን ያለ ምንም እንከን ነው እስካሁን ድረስ እየተከናወነ ያለው ሁሉም ነገር። በነገራችን ላይ ባለፈው ምርጫ ፕሬዚደንት ዶናልድ ትራምፕ የተመረጡ ጊዜ የተካሄደው ምርጫ የውጭ ጣልቃ ገብነት ነበረበት። ሩሲያ በብዛት እጇን አስገብታ ነበር በሚል ምርመራው እስካሁን ድረስ እንዳላለቀ የምታስታውሽው ነው ቆንጂት። በዚህኛው ምርጫ ግን የሀገር ውስጥ ደህንነት ጽህፈት ቤት መስሪያ ቤት ባወጣው መረጃ እስካሁን ድረስ ምንም ችግር የለም። በ170,000 የምርጫ መስጫ የድምፅ መስጫ ማዕከላት ላይ ምርጫው እየተካሄደ ነው። ምንም እንኳን በቅርብ ወራት ወደ 160 የሚሆኑ አጠራጣሪ ሪፖርቶች ታይተው የነበረ ቢሆንም ከ20 በላይ በሆኑ ግዛቶች ውስጥ ክትትሎች፣ ምርመራዎች ሲደረጉ እንደነበረ የሀገር ውስጥ ደህንነት መስሪያ ቤት አሳውቋል። ችግር የለም እስካሁን ድረስ። እዚህ ዋሽንግተን ለ8:05 አካባቢ ሊሆን ነው። አሁን 7 ደቂቃ ጉዳይ ነው። በምስራቅ ወደነ ሎስ አንጀለስ አካባቢ ከጠዋቱ በምዕራብ ይቅርታ ከጠዋቱ 5 ሰዓት ነው። አሁን ለድምፅ ያለው ጊዜ በጣም ሰፊ ነው። አሁን ዩናይትድ ስቴትስ ውስጥ እስከ ምሽቱ ድረስ እና መራጮች ሁሉ ወጥተው ድምፃቸውን እንዲሰጡ ግፊት እየተደረገ ነው ከየአቅጣጫው። በህይወት ዘመኔ ሁሉ ልዩ የሆነ ከአጠቃላዊ ምርጫ ውጪ የሆነ ምርጫ ነው ብለዋል ጆ ባይደን ያለፉት ምክትል ፕሬዚደንት። የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን ደግሞ ጥንቃቄ የተሞላበት ተስፋ አለኝ ሪፐብሊካን እንደሚያሸንፉ ብለዋል።
መልካም እንግዲህ እናዳምጣለን ውጤቱን። እናመሰግናለን ሶሎሞን።
መልካም ቆይ።
አሁን ጥቂት ደቂቃዎች ናቸው ያሉን። ባሉን ደቂቃዎች ውስጥ ትናንት በሰዓት መጣበብ ምክንያት ያቆየነው የስፖርት ዝግጅት አለ። ገዛኸኝ ጽዮን መስቀል።
በሀገር ውስጥ የእግር ኳስ ዜና፣ በኢትዮጵያ ፕሪምየር ሊግ 2ኛ ሳምንት ጨዋታዎች ጀምራለሁ። የኢትዮጵያ ፕሪምየር ሊግ 2ኛ ሳምንት ጨዋታዎች በሰባት ግጥሚያ አሸናፊና ተሸናፊ የጎል ድምር 12 ጎል ተመዝግበዋል። እዚህ በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ከአዲስ ገቢው ባህር ዳር ከተማ ጋር ተጫውተው ጊዮርጊስ በሜዳውና በደጋፊው ፊት በባህር ዳር ከተማ 1-0 ተሸንፈዋል። ፕሪምየር ሊጉን ለባህር ዳር ከተማ በድል እንዲጀምር ያደረገውን ወሰን አሊ ባስቆጠራት ብቸኛ ግብ ነው። ከጨዋታው በኋላ አሰልጣኞች አስተያየት ሰጥተዋል። የቅዱስ ጊዮርጊስ ምክትል አሰልጣኝ ዘሪሁን ሸንገታ በልጦ የተጫወተው የጊዮርጊስ መሸነፍ አስቆጭቶታል።
ውጤቱ አይገባንም ነበር፣ ተሸንፈናል፣ በጸጋ ቀበለን። ምንም ብዙ መጥፎ ነገር አላየሁም። ያው የመጀመሪያ ጌም ነው። ከጌሞቹ ገና ከብዙ ርቀው እየገቡ ነው ያሉትና አንዳንድ እንቅስቃሴዎች ጥሩ አይደሉም። ያን እንቅስቃሴ ለማስተካከል እንሄዳለን። የተሻለ ነገር ለመስራት ነው የምንሄደው እና ጥሩ ነው። ለእኔ ባየሁት ነገር መጥፎ አይደለም።
የባህር ዳር ከተማ አሰልጣኝ ማንጎ በሚል ስሙ ይበልጥ የሚታወቀው ጳውሎስ ጌታቸው በበኩሉ
ውጭ ሞጣ ቤታችን ውስጥ ተጫወትን አጥቅተን እንደምንጫወት ናገር ነበረ። ምክንያቱም ፈጣን ልጆች ስላሉ በእነሱ መጠቀም አለብኝ የሚል ፕሪንሲፕል አለኝ። መሀል ሜዳ ላይ ደግሞ እንዳያቸዋቸው ጉልበተኛና ቴክኒሽያን ተጫዋቾች የተደባለቁበት ነው። ስለዚህ ያን ጨዋታ እንግዲህ ጊዮርጊስን ትልቅ ቲምን ያሸነፍኩት ገፍቼ ሄድበታለሁ የሚል አመለካከት አለኝ።
ስቴዲየሙን ሞልቶት የነበረው የሁለቱ ቡድኖች ደጋፊዎች ስፖርታዊ ጨዋነትን የተከተለ ድጋፍ ከመስጠቱን ባሻገር በተለይ የቅዱስ ጊዮርጊስ ደጋፊዎች ከሜዳው ውጪ የሚያሳስብ በሀገራዊ ጉዳይ ያተኮረ የጣናን እንቦጭ አረም እንከላከል፣ ለላሊበላንም እንዲሁ እናድስ የሚል መፈክር ለስፖርት ቤተሰቡ ቅስቀሳ አድርገዋል። የአምናው የስቴዲየም ብጥብጥ ዘንድሮ በሁሉም ጨዋታዎች በሰላም ተለውጦ መጠናቀቁ ታውቋል። ቀጣዩ የእግር ኳስ ዜና ወደ ሰሜን አፍሪካ ግብጽ ያመራናል። 48 ክለቦችን ለ2018 የአፍሪካ ክለቦች ሻምፒዮና ሲያፋልም የቆየው የአፍሪካ ቻምፒዮንስ ሊግ በወሳኝ ምዕራፍ ላይ ለፍጻሜ ደርሷል። የግብጽ አልሃሊና የቱኒዚያው ኤስፔራንስ ዴ ቱኒዝ ረጅሙን የማጣሪያ ሂደት በጽናት ተቋቁሞ ለፍጻሜ ተፋጠዋል። በሳምንቱ መጨረሻም አርብ ካይሮ ላይ የመጀመሪያ ጨዋታዎችን ባለሜዳው በአልአህሊ 3-1 አሸናፊነት ተጠናቋል። አብዛኛዎቹ ጎሎች የተገኙት በፍጹም ቅጣት ምት ሲሆን ፍጹም ቅጣቱ የተወሰነው በአፍሪካ ለመጀመሪያ ጊዜ በስራ ላይ የዋለው ቫር የአዲሱ ቴክኖሎጂ ቪዲዮ አሲስት ረፍሪ የሰጠው ውሳኔ ታይቶ ነው። እርግጫ ጡጫና ጥልፊያ እንዲሁም በጦፈ ውዝግብ የተጠናቀቀው ይህ ጨዋታ ባለሜዳው አልአህሊ 25 ኤስፔራንስ ደግሞ 23 ጥፋት መስራታቸውን በዘገባው ተመልክተዋል። በዚያው ወደ አውሮፓ ለመሸጋገር ይቀርበናል። ከአውሮፓ ታላላቅ ሊጎች ከጊዜ አንጻር የተወዳጁ የእንግሊዝ ፕሪምየር ሊግን ትኩረት እናደርጋለን። ከ11ኛው ሳምንት ጨዋታ የተጠበቀው የአርሴናልና የሊቨርፑል ጨዋታ የበርካታ እግር ኳስ አፍቃሪዎችን የኳስ አምሮት ያወጣላቸው ሆኖ አልፈዋል። ተወዳጅነቱንም ይበልጥ አሳድጓል። ሊቨርፑል በጥብቅ መከላከልና በሚታወቅበት የመልሶ ማጥቃት ስልት ጨዋታውን ሲጀምር፣ ባለሜዳው አርሴናል ደግሞ ከተከላካይ እስከ አጥቂው በተረጋጋ እና በሚያምር ፈጣን የኳስ ቅብብል በዚህ ዓመት አሳይቶት የማያውቀውን የበላይነት አሳይቷል። ፈጣኑ ሴዲ ኦማኒ አግብቶ ሊቨርፑልን ቀዳሚ ያደረገ ሲባል ረዳት ዳኛው ግቧን በኦፍሳይድ አቋቋም በምልክት ሽረውበታል። በዚህም ኦማኒን አናደውታል። ቋሚ የግብ ብረት የመለሳትን ኳስ ነበረ ኦማኒ ከመረብ ያገናኛት። በርካቶች የኦማኒን ኳስ መሻር የለባትም ብለውም ተቃውሟቸውን አሰምተዋል። ከረፍት መልስ ጄምስ ሚልነር ለሊቨርፑል፣ አሌክሳንደር ካዜት ደግሞ ለአርሴናል ጎል ያገቡ ተጫዋቾች ናቸው። ከሌሎቹ ጨዋታዎችም መካከል ማንቸስተር ሲቲ እና ቼልሲ ተጋጣሚዎቻቸውን በሰፊ የግብ ልዩነት ያሸነፉ ናቸው። በሳውዝሃምፕተን ላይ የጎል ዶፉን ያዘነበበት ማንቸስተር ሲቲ 6-1 ሸኝቷል። ቼልሲ ደግሞ ክሪስታል ፓላስን 3-1 አሸንፏል። ማንቸስተር ሲቲ በ29 ነጥብ መሪነቱን ሲያጠናክር፣ ቼልሲና ሊቨርፑል በእኩል 27 ነጥብ በግብ ተበላልጠው ሲቲን ተከትለው ሁለተኛና ሶስተኛ ናቸው። ቶተንሃም በ24፣ አርሴናል በ23 አራተኛና አምስተኛ ደረጃ ላይ ተቀምጠዋል። የቼልሲው ሃዛርድ፣ የአርሴናሉ ኦቢሚያንግ፣ የማንቸስተር ሲቲው አጉዌሮ በኩል 7 ጎል የወርቅ ጫማ ሽልማቱን ለማግኘት እየተፎካከሩ ነው። ሀደርስፊልድ ሲቲ እና ፉልሃም በፕሪምየር ሊጉ ግርጌ 19ኛ እና 20ኛ ደረጃ ላይ በወራጅ ቀጠና ላይ ይገኛሉ።
የተከበራችሁ አድማጮች፣ ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው።
በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌ፣ በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ አዲሱ አበበ እና
እኔም ቆንጅ ይታየን አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናለን። የትግርኛ ቋንቋ ስርጭት ይቀርባል። ምንያ ፎርቂና ተወልደ ገብተዋል። በእኛ በኩል በሰላም እደሩ። ነገ እንገናኛለን።
ወንበሩ ለነ ተወልደ።
አዎ።